ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሳምንት አንድ ቀን ረቡዕ ዕለት ምዕመናን፣ ነጋዲያንና አገር ጎብኚዎች የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። የዚህ መርሐ ግብር አንዱ አካል በሆነው የዛሬው ቀን ማለትም የነሐሴ 17 2009 ዓ ም አስተምሯቸው ትኩረቱን አድርጎ የነበረው በዮሐንስ ራእይ ምዕራፍ 21 ከቁጥር 5 እስከ 7 ላይ በተጠቀሰው ቃል ላይ እንደሆነም ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ቀን ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። እንድትከታተሉን ከወዲሁ እንጋብዛችኋለን።
Cari fratelli e sorelle, buongiorno. Abbiamo ascoltato la parola di Dio nel libro dell'Apocalisse e dice così: Ecco, io faccio nuove tutte le cose.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? ዛሬ ቀደም ሲል ከዮሐንስ ራእይ ተወስዶ በተነበበው ምንባብ ላይ እነሆ እኔ ሁሉን ነገር አዲስ አደርጋለሁ የሚለውን የእግዚአብሔር ቃል አዳምጠናል። ክርስቲያናዊ ተስፋ የሚመነጨው በሰው ልጅ ሕይወት ውስጥ አዳዲስ ነገሮችን በሚፈጥረው በእግዚአብሔር ላይ ባለው እምነት የተነሳ ነው። የእኛ እግዚአብሔር አዳዲስ የሆኑ ነገሮችን በመፍጠር የሚያስደንቀን አምላክ በመሆኑ የተነሳ ነው። አዲስና ድንቅ የሆነ ክስተት መፍጠር የሚችል አምላክ። አሳማዎች ሁልጊዜ ወደ መሬት ወይም ወደ ታች እየተመለከቱ እንደሚጓዙ ሁሉ ክርስቲያኖችም እንደ አሳማዎች ሳይሆን አንገታቸውን ወደ ላይ ቀና አድርገው መጓዝ ይኖርባቸዋል። ሁሉም ነገር እዚሁ ከጥቂት ሜትሮች በኋላ ያበቃ ይመስል፣ ሕይወታችንም ምንም መዳረሻ ወይም ማረፊያ የሌለው ይመስል ወደፊት ከመጓዝ ይልቅ ያለ ምንም ምክንያት ወደ ኋላ መመለስ እንፈልጋለን። ይህ ግን የአንድ ክርስቲያን ተግባር ሊሆን በፍጹም አይገባም። የመጽሐፍ ቅዱሳችን የመጨረሻው መጽሐፍ አማኞች ወደ ላይ ቀና በማለት ሰማያዊቷን ኢየሩሳሌምን ይመለከቱ ዘንድ አደራ ይለናል። እርሷም እግዚአብሔር ሁላችንንም ሰብስቦን እስከ ዘላለም አብረነው እንድንኖር የሚሰበስብበት ሰማያዊ ድንኳን ተደርጋ ተመስላለች። የእኛ ተስፋ ያረፈው በዚሁ ላይ ነው። ደግሞስ እግዚአብሔር በመጨረሻ ቀን ከእርሱ ጋር በምንሆንበት ወቅት ምን ሊያደርግ ይችል ይሆናል? ለረዥም ጊዜ ሲታገሉና ሲሰቃዩ የነበሩትን ልጆቹን በደስታ እንደሚቀበል አንድ አባት ዘላለማዊ ጥንካሬን ይሰጠናል። ዮሐንስ በራእዩ እንዲህ ይላል፣ እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው። እርሱ ከእነርሱ ጋር ይኖራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔር ራሱም ከእነርሱ ጋር ይኖራል፣ አምላካቸው ይሆናል። እንባን ሁሉ ከዐይናቸው ያብሳል። ከእንግዲህ ወዲህ ሞት ወይም ሐዘን ወይም ለቅሶ ወይም ሥቃይ አይኖርም፣ የቀድሞ ሥርዓት አልፏልና ይለናል። እግዚአብሔር አዲስ ነገር የመፍጠር ብቃት አለው። ይህንን የመጽሐፍ ቅዱስ ክፍል ስሜታዊ በሆነ መንገድ ለማሰላሰል እስቲ ሞክሩ። ነገር ግን በቴሌቪዥን መስኮቶችና በጋዜጦች የፊት ገጾች ላይ ስትመለከቱ በጣም ብዙ አሳዛኝ ነገሮች፣ አሳዛኝ ዜናዎች ሲነገሩ ስናይ ራሳችን በዛ ሁኔታ በማስገባት ለመመልከት እንሞክር። ለምሳሌም በባርሴሎና በደረሰው አሳዛኝ ድርጊት ሰለባዎችን አስቤያለሁ ወይ? በኮንጎ አሳዛኝ ሁኔታ ውስጥ ያሉትን ሰዎች አስበናል ወይ? በተለያዩ መከራ ውስጥ ያሉ ሰዎችን እናስባቸዋለን ወይ? እስቲ ፊታቸው በጦርነት ምክንያት የተጎሳቆሉ ሕፃናትን፣ የእናቶችን ለቅሶ፣ ሕልማቸው ሁሉ ከንቱ ሆኖ የቀረ ወጣቶችን፣ በጣም አደገኛ የተባለ ጉዞዎችን የሚያደርጉ ስደተኞችን እስቲ ለአንድ አፍታ ለማሰብ ሞክሩ። ያለመታደል ሆኖ ሕይወት አንዳንዴ ይህንን ትመስላለች። አንዳንድ ጊዜም ይህንን የግድ መወጣት ይገባኛል ማለት ይኖርብናል። እግዚአብሔር ራሳችንንና ሕይወታችንን በከፍተኛ ጭንቀት ውስጥ በመክተት ሕይወታችንን ወደ ስህተት ውስጥ እንዲገባ አይፈልግም። እግዚአብሔር ፈጥሮናል፣ የፈጠረንም እንድንደሰት ነው። እኛ አሁን እግዚአብሔር የሚፈልገው አይነት ሕይወት እየኖርን ካልሆንን ልጁ ጌታችን ኢየሱስ ክርስቶስን ቤዛ አድርጎ በመላክ ለኃጢአታችን ስርየት እንደሚሰጠን ያረጋግጥልናል። እርሱ ሁልጊዜም የሚሠራው እኛን ለማዳን ነውና። እኛ ሞትና ጥላቻ በሰው ልጅ ሕይወት ውስጥ የሚከሰቱ የመጨረሻዎቹ ክንውኖች ናቸው ብለን አናምንም። ክርስቲያን መሆን ማለት አዳዲስ አመለካከቶችን ማንጸባረቅ ማለት ነው። ይህም በተስፋ የተሞላ አዲስ ምልከታ ነው። አንዳንዶች ሕይወት በወጣትነት ዘመንና ባለፉት ጊዜያት ውስጥ ተከናውኖ ያለፈና ያበቃ ነገር እንደሆነ አምነው ያ የደስታ ዘመንና ሕይወት አሁን በፍጹም አይገኝም ይላሉ። ሌሎች ደግሞ አሁንም ቢሆን ደስታችን ውስብስብና ጥልቅ ስሜት ያለው እንደሆነ ይሰማቸዋል። እናም በሰዎች ሕይወት ውስጥ ስሜትን ሊፈጥር የሚችል ነገር ነው ይላሉ። በመከራ ውስጥ የሚገኙ ሰዎች ደግሞ ሕይወት ለእኛ በፍጹም ትርጉም የለውም፣ እኛ የያዝነው መንገድ የሕይወት ትርጉም በፍጹም የሚሰጥ ዐይነት መንገድ አይደለም ብለው ያምናሉ። ነገር ግን በአንጻሩ ከሰዎች ራስ በላይ ሁል ጊዜ ብርሃን የሚሰጥ ፀሐይ እንዳለ እናምናለን። መልካም የሚባሉ ጊዜያት እንደሚመጡም እናምናለን። ሁልጊዜም ቢሆን ችግሮች፣ አለመግባባቶች፣ ጦርነቶች፣ በሽታ ወዘተርፈ እነዚህንና እነዚህን የመሳሰሉ ችግሮች ሁልጊዜም ቢሆን ይከሰታሉ። በውስጣችን ያለው ተክል ያድጋል፣ በመጨረሻም ክፉ ነገሮች ሁሉ ይወገዳሉ። መጪው ጊዜ የእኛ ባለመሆኑ መገመት ቢያዳግተንም ቅሉ ነገር ግን ኢየሱስ ክርስቶስ ለእኛ የሕይወት ጸጋ ሊሰጠን በዚያ እንደሚገኝ ግን እናውቃለን። በመጨረሻ ሰዓት አቅፎ የሚይዘን የእግዚአብሔር እጅ እንዳለም እናምናለን። ይህም አሁንም ቢሆን በሕይወታችን ጎዳና የሚያጅበንና የሚያጽናናን እንደሆነም እናምናለን። ሁሉም ነገር ፍጻሜ ወይም ምልአት በሚያገኝበት ጊዜ እንባችንን ከዐይናችን ላይ ያብሳል። እግዚአብሔር ራሱ እነሆ እኔ ሁሉን ነገር አዲስ አደርጋለሁ በማለት ቡራኬውን ይሰጠናል። አዎን፣ የእኛ አባት አዲስ ነገር ሊፈጥር የሚችልና ድንቅ ነገሮችን ለማድረግ የሚችል አምላክ ነው። በእርግጥም በዚያን ቀን ሁላችንም ደስተኞች እንሆናለን፣ እናለቅሳለንም። ለቅሷችን ግን የሐዘን ሳይሆን የደስታ ለቅሶ ይሆናል። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በጳውሎስ ስድስተኛ አዳራሽ ለተሰበሰቡ ምዕመናንና የአገር ጎብኚዎች ያደረጉትን የትምህርተ ክርስቶስ አስተምሮ ነበር። አብራችሁን ሁናችሁ ስላዳመጣችሁን ከልብ እናመሰግናለን።
Zemmar